የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሚያዝያ 8 2011 ዓ.ም ተመረጥ ምሽት የጋቢና ቪኦኤ ዝግጅታችንን ጀመርን።
እነ አቶ በረከት ስምኦን ፈጣን የፍትህ አገልግሎት ለማግኘት ተበቆቻቸው ባሉበት ቦታ ሆነው በፕላዝማ ቴክኖሎጂ በመታገዝ እንዲከራከሩላቸው ፍርድ ቤቱን ጠየቁ። ዘገባ ይኖረናል።
ሌሎች ለምሽቱ ያዘጋጅናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁን ቆያለን።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ከፈረንሳይ ያገኘነውን ዜና በማስቀደም እንጀምር። የፓሪስ የሳት አደጋ አጥፊ ብርጌድ የኖተርዳም ካቴድራልን መዋቅር ከውድመት ማዳኑን አስታወቀ። ከአለማስደማሚ ስነስ ህንጻ ናሙናዎች መካከል አንዱ የሆነው ካቴድራል ከጥፋት ለማዳን ለ9 ሰዓት ያክል የታገለው ብርጌዱ በካቴድራሉ ውስጥ ያሉ ዋና ዋና የኪነ ጥበብ ስራዎችን ለመታደግ መቻሉን አስታውቋል። የካቴድራሉ ልዩ ምልክት የሆኑት 2 ግዙፍ ማማዎችን በርብርቡ ያተረፈ ቢሆንም በ12ኛው ክፍለ ዘመን የተሰራው የካቴድራሉን ጣሪያ ግን እሳት እንደበላው አረጋግጧል። የኖተርዳም ካቴድራል በአውሮፓ ካሉ መስህቦች ሁሉ የላቀ የጎብኚዎች መናኸሪያ ነው። በየዓመቱ በሚሊዮኖች የሚቆጠሩ ሰዎች ይጎበኙታል። በእሳት የተያያዘበትን ምክንያት እስካሁን ያልታወቀ ሲሆን የፓሪስ ፖሊስ ግን ሆን ተብሎ የተደረገ ነው ብሎ እንደማይጠረጥር አስታውቋል።
2 የዩናይትድ ስቴትስ የእንደራሴዎች ምክር ቤት ኮሚቴዎች በተለያዩ የገንዘብ ተቋማት ተወካዮች ከፕሬዝዳንት ትራምፕ ገንዘብ ነክ ጉዳዮች ጋር በተያያዘ ወደ ምክር ቤቱ ቀርበው እንዲያስረዱ አዘዙ። መጥሪያው ከተላከላቸው ተቋማት መካከል አንዱ ደች ባንክ የተሰኘው ዕውቅ ባንክ ነው። የኮሚቴዎች ሊቀመንበር ማክሲን ዋተርስ ተቋማቱ የተጠሩት የዩናይትድ ስቴትስ የፋይናንስ ስርዓት ህጋዊ ላልሆነ ዓላማ ውሎ እንደሆነ ለማጣራት አንገብጋቢ ጉዳይ በመሆኑ እንደሆነ ተናግረዋል። ኮሚቴው አብሮም ፕሬዝዳንት ትራምፕና አጋሮቻቸው ካልተገባው የፋይናንስ ስርዓት ጋር ተነካክተው እንደሆነ ለማጣራት ማቀዱን ፍንጭ ሰጥተዋል። በአውሮፓውያኑ በ2018 ዓመተ ምህረት ይፋ የተደረገ አንድ የፋይናንስ መዝገብ እንዳሳየው ትራምፕ ለደች ባንክ 130 ሚሊዮን ዶላር እዳ አለባቸው። እዳው ትራምፕ ኢንተርናሽናል ለተባለው ሆቴላቸው የዋለ መሆኑን በወቅቱ ተጠቅሷል። የደች ባንክ ተወካዮች ህጉ በሚጠይቀው አግባብ አስፈላጊ መረጃዎችን ለመስጠት ዝግጁ መሆናቸውን አስታውቀዋል። በተመሳሳይ ሲቲ ግሩፕ፣ ጄፒ ሞርጋን እና ባንክ ኦፍ አሜሪካ የተሰኙ ተቋማት መጥሪያ እንደደረሳቸው ስለ ጉዳዩ የዘገበው ኒውዮርክ ታይምስ አስታውቋል። የፕሬዝዳንት ትራምፕ ጠበቆች በጉዳዩ ላይ እስካሁን ድረስ መልስ አልሰጡም።
በዓለም ላይ በኩፍኝ በሽታ የሚጠቁ ሰዎች ቁጥር በአውሮፓውያኑ አዲስ ዓመት የመጀመሪያ 3 ወራት ብቻ በ4 እጥፍ መጨመሩን የዓለም የጤና ድርጅት አስታወቀ። ቅድመ መረጃዎችን እንደማጣቀሻነት ያቀረበው ድርጅቱ 112,000 የሕክምና መዝገቦች ሰዎች ሊከላከሉት የሚችል ሆኖም በእጅጉ ተላላፊ በሆነው የኩፍኝ በሽታ ሳቢያ ተከፍተዋል። ድርጅቱ ሕፃናትን ሊገድል ወይንም አካል ጉዳተኛ ሊያደርግ የሚችለውን የኩፍኝ በሽታ ለመግታት የተሻለ የክትባት ሽፋን እንዲኖር ጥሪ አቅርቧል።
ናይጄሪያ በሕገ ወጥ የሰዎች ዝውውር ተጎጂ የሚሆኑ ሴቶችን ለማስተማር አዲስ ዘመቻ ጀመረች። ዘመቻው በሀገራቸው ውስጥ የተሳካላቸው ሴቶች አነቃቂ ታሪክ ላልሰሙ ማዳረስ ሲሆን መጠሪያው አልሸጥም የሚል የአማርኛ አቻ ትርጉም አለው። በዘመቻው መሰረት ሴቶች በሀገሪቱ የተለያዩ የቴሌቪዥንና ራዲዮ ጣቢያዎችና የማስታወቂያ ሰሌዳዎች ላይ በመቅረብ ወደ አውሮፓ የመሰደድ ፍላጎታቸውን ትተው በሀገራቸው ውስጥ በመቅረጣቸው ህልምና ስኬቶቻቸውን እንዴት ሆን እንዳደረጉ እያጋሩ ይገኛሉ። የተባበሩት መንግስታት ድርጅት እንደሚመሰክረው በየአመቱ በሺዎች የሚቆጠሩ ናይጄሪያዊ ሴቶች አውሮፓ እንወስዳችኋለን፣ ስራ እናገናኛችኋለን በሚል ይታለላሉ። ሆኖም ያለሙት ይቅርና በእዳ መያዣነት እንዲያገለግሉ ይደረጋሉ፣ ለወሲብም በባሪያነት ይሸጣሉ። ናይጄሪያ ስለ ጉዳዩ ለማስተማር ብዙ ጊዜ አሰቃቂ ታሪኮችን ታዘወትር እንደነበር የሚናገሩት ሪቻርድ ሳንደል የተባሉ ዘመቻውን የሚደግፉ የገለጸው የእንግሊዝ ዓለም አቀፍ ተቋም ወኪል እንዲህ ያለው አዲስ አቀራረብ ማስፈልጉን ጠቁመዋል። ውጤታማ ስለመሆን ዓለም ሆኑ ግን ለአሁኑ እርግጡን ለመናገር እንደሚከብድ አብረው አንስተዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ካቢኔ ዝግጅቶቻችን ጋር አብራችሁን ቆዩ። የካቢኔ ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ካድማስ እንሻገር እንላችኋለን።
ጋቢኔ ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እንለፍ። እና አቶ በረከት ስምኦን ፈጣን የፍትህ አገልግሎት ለማግኘት ጠበቆቻቸው ባሉበት ቦታ ሆነው በፕላዝማ ቴክኖሎጂ በመታገዝ እንዲከራከሩላቸው ፍርድ ቤቱን ጠየቁ። አቃቤ ሕግ በእና አቶ በረከት ስምኦን ላይ ዛሬ ክስ መስርቷል። ክሱም በጽሑፍ የቀረበው ለአማራ ጠቅላይ ፍርድ ቤት ነው። አስቴር ምስጋናው አጠር ያለ ዘገባ አድርሳናለች።
ከጥረት ኮርፖሬት ጋር በተያያዘ በሙስና ወንጀል ተጠርጥረው ማረሚያ ቤት የሚገኙት የኮርፖሬቱ የቀድሞ ከፍተኛ አመራር በነበሩት በአቶ በረከት ስምኦንና በአቶ ታደሰ ካሳ ላይ አቃቤ ሕግ ዛሬ ክስ መስርቷል። ክሱም ለአማራ ክልል ጠቅላይ ፍርድ ቤት በጽሑፍ ቀርቧል። ተከሳሾቹም 1009 ገጽ ያለው ዝርዝር ክስ የደረሰን ትላንት አመሻሹን 11:55 ላይ በመሆኑ አንብበን መልስ ለመስጠት ጊዜ ያንሶናል፣ ተጨማሪ ጊዜ ይሰጠን ሲሉ ችሎቱን ጠይቀዋል። ጉዳያቸውን የሚከራከርላቸው ጠበቃ ከዚህ በፊት ቢያቆሙ በደረሰበት ወከባና እንግልት እንዳቋረጠባቸው ለችሎቱ የተናገሩትና አቶ በረከት አሁንም የሚከራከርላቸው ጠበቃ እንደሚፈልጉና ጠበቆቻቸውን ባሉበት ቦታ ሆነው በፕላዝማ ቴክኖሎጂ በመደገፍ ክርክሩን እንዲያካሂዱ፣ ይህ ካልሆነ ደግሞ የሕግ ባለሙያ የምክር አገልግሎት እንዲፈቀድላቸው ችሎቱን ጠይቀዋል። አቃቤ ሕግ በበኩሉ ተከሳሾቹ ያነሱት የጊዜ ቀጠሮ ትክክል መሆኑን አምኖ ተከሳሾቹ የሚያቆሟቸውን ጠበቆች ደህንነት የመጠበቅ ኃላፊነት የክልሉ መንግስት በመሆኑ ልዩ ከለላ ተሰጥቷቸው መከራከር እንዲችሉ መደረግ አለበት፣ በፕላዝማ ቴክኖሎጂ መከራከር ግን አስቸጋሪ ነው ብሏል። ግራቀኙን ያደመጠው ችሎትም ተከሳሾቹ በጠበቃ የመከራከር ህገ መንግስታዊ መብታቸው እንዲጠበቅ፣ የክልሉ መንግስት በጠበቆች ላይ እንግልት እንዳይፈጸም ልዩ ጥበቃ እንዲደረግላቸው ትዕዛዝ ያስተላለፈ ሲሆን ይህ የማይተገበር ከሆነ በቀጣይ የህግ ባለሙያ የምክር አገልግሎት ድጋፍ ይመቻቻል ብሏል። የተከሳሾቹን የእምነት ክህደት ቃል ለመስማት ለሚያዝያ 14 2011 ዓ.ም ተለዋጭ ቀጠሮ በመያዝ ችሎቱ የዛሬ ውሎውን አጠናቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የአዲስ አበባ ባላደራ ምክር ቤት ባልደራስ በአዲስ አበባ ከተማ አስተዳደር ተጽዕኖ እየተደረገብኝ ነው ብሏል። ምክር ቤቱ ባለፈው ቅዳሜ ከቦሌና አቃቂ ክፍለ ከተማ ነዋሪዎች ጋር ሊያደርገው የነበረውን ስብሰባ በጸጥታ ስጋት ምክንያት መሰረዙን አስታውቋል። ግርማቸው ከበደ ስለ ጉዳዩ ቀጣዩን ዝርዝር ልኮልናል።
የአዲስ አበባ ባላደራ ምክር ቤት ወይም ባልደራስ ትላንት ባወጣው የጽሑፍ መግለጫ ከህዝብ የተሰጠውን ተልዕኮ ለማስፈጸም ላለፉት 35 ቀናት 3 ህዝባዊ ስብሰባዎችና አንድ ጋዜጣዊ መግለጫ ለመስጠት ሞክሮ ሁሉም በአዲስ አበባ መስተዳደር ተጽዕኖ ተደርጎባቸው ሁለቱን ለመሰረዝ መገደዱን፣ አንዱ ጋዜጣዊ መግለጫም ቢሆን ክልከላ እንደተደረገበት አስታውቋል። ጋዜጣዊ መግለጫው የተከለከለው የምክር ቤቱን ሰብሳቢ ጋዜጠኛና የሰብአዊ መብት ተሟጋቹን እስክንድር ነጋን ደህንነት ለመጠበቅ መሆኑን የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ አቶ ንጉሱ ጥላሁን ለሀገር ውስጥ መገናኛ ብዙሃን መግለጻቸው ይታወሳል። ሆኖም የምክር ቤቱ ሰብሳቢ ጋዜጣዊ መግለጫው የተከለከለበት ምክንያት እንደማያሳምነው ከሁለት ሳምንት በፊት አስታውቆ ነበር። ይህ ሁሉ ህገ መንግስታዊ ህገወጥነት አግባብ እንዳልሆነ የምክር ቤቱ ሰብሳቢና የአዲስ አበባ ከተማ ምክትል ከንቲባ ታከለ ኡማ በተገናኙበት ጊዜ ተማምነው በቀጣይ ነትም መስተዳደሩ ከህገወጥ ተግባራት ተቆጥቦ ህዝባዊ ስብሰባዎችን ያለምንም ተጽዕኖ እንዲደረጉ ስምምነት ላይ ደርሰው ነበር ብሏል የምክር ቤቱ የጽሑፍ መግለጫ። እንደ ምክር ቤቱ ከሆነ ይህ ስምምነት ባለፈው መጋቢት 30/2011 ዓ.ም ተደርሶ በማግስቱ ለመስተዳደሩ በገባ ደብዳቤ ባለፈው ቅዳሜ ሚያዝያ 5/2011 ዓ.ም መገናኛ በሚገኘው ኮከብ አዳራሽ የቦሌና አቃቂ ክፍለ ከተማ ነዋሪዎች ጋር ህዝባዊ ስብሰባ ለማድረግ እቅድ መያዙን፣ ለዚህም የፖሊስ ጥበቃ እንዲደረግለት መጠየቁን በመግለጫው አስታውሷል። ሆኖም እስካለፈው አርብ ድረስ የመስተዳደሩ ምላሽ በመጥፋቱ ለምክትል ከንቲባው በአጭር የጽሑፍ መልእክት እንዲያውቁት አድርጌያለሁ ነው ያለው የባላደራ ምክር ቤቱ በጽሑፍ መግለጫው። በመጨረሻም አርብ ዕለት በተሰጠ የቃል ምላሽ በህጉ መሰረት ስብሰባ ለማድረግ እንደማይከለከሉ፣ የፖሊስ ጥበቃ ለማድረግ ግን መስተዳደሩ ፈቃደኛ ለመሆኑን ምላሽ እንዳገኘም ምክር ቤቱ አስታውቋል። ምክር ቤቱ በጋዜጣዊ መግለጫው እንዳለው ከሆነ ስብሰባውን በራሱ ኃይል ያስጠበቀ ለማከናወን ወስኖ በቦታው ላይ ተገኘ ቢሆንም ስብሰባው ከመጀመሩ በፊት በመኪና ተጭነው የመጡ ኦሮምኛ ተናጋሪ ናቸው ያላቸው ወጣቶች በቡድን ተደራጅተው በአካባቢው ከመሰማራታቸው በላይ ወደ ስብሰባው አዳራሽ በመምጣት ሁከት ለመቀስቀስ ሞክረዋል ብሏል። ይህንን ለፖሊስ ብናሳውቅም በመጨረሻ ላይ ጠበቃ ይደረግላችሁም የሚል እጅግ አሳፋሪና ኃላፊነት የጎደለው ምላሽ ተሰጥቶናል ያለው ምክር ቤቱ በዚህ የጋጥ ወጦች ስልት ስብሰባ እንዳናደርግ በእጃዙር ጋሬጣ ተደቅኖብን ራሳችንን ለመከላከል በቂ ኃይል ቢኖረንም የህዝብን ደህንነትና የሀገርን ሰላም በማስቀደም ስብሰባውን ሰርዘናል ብሏል። ምክር ቤቱ ባወጣው ጽሑፍ መግለጫ እንደ አይነቱ ጋጥ ወጥ አካሄድ ለአዲስ አበባ ህዝብ ብቻ ሳይሆን በሀገር አቀፍ ደረጃ ለተጀመረው የዴሞክራሲ ሽግግር አደገኛ በመሆኑ አስቸኳይ የማስተካከያ እርምጃ እንዲወሰድ አጥብቀን እንጠይቃለን ያለው ምክር ቤቱ በመግለጫው ቪኦኤ በጉዳዩ ላይ ከትላንት ጀምሮ ከአዲስ አበባ ፖሊስ ኮሚሽን ምላሽ ለማግኘት ቢሞክርም ለጊዜው አልተሳካለትም። ምላሽ እንዳገኘን የምናቀርብ ይሆናል። እነ ጋዜጠኛ እስክንድር በሾች ከሚቆጠሩ የአዲስ አበባ ነዋሪዎች ጋር መጋቢት 1 ቀን 2011 ዓ.ም ተመረጠ ባደረጉት ውይይት መጪ ምርጫ ተካሂዶ በህዝብ የተመረጡ አስተዳደሮች እስኪሰየሙ ድረስ በአዲስ አበባና ኦሮሚያ መካከል ሊደረግ የታሰበው የአስተዳደር ወሰን ድርድር እንዲቆም መጠየቃቸው ይታወሳል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
ግርማቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የትግራይ ክልል ብሔራዊ መንግስት በቀይ ባህር ላይ ለደረሰው የጀርባ መስጠም አደጋ ከ40 የሚበልጡ ወደ ሳውዲ አረቢያና የመን ሲያመሩ የነበሩ ኢትዮጵያውያን ህይወት በማለፉ የተሰማውን ሀዘን ገልጿል። የመስጠም አደጋው የደረሰው ከትግራይ ክልል አጽቢና ወንበርታ አካባቢ ተነስተው በቀይ ባህር ወደ የመንና ሳውዲ አረቢያ ለማቅናት በጀልባ ሲጓዙ እንደሆነም ገልጿል። ዘጋቢያችን አለም ፍሳዬ ከመቀሌ በተከታዩ ዘገባ ሁኔታውን ይዳስሰዋል።
ከስምንት ቀበሌዎች አጥቦን በርታ ወረዳ 41 ወጣቶች በህገወጥ ስደት ወደ አረብ አገር ሲሄዱ ህይወታቸው ማለፉ የወረዳው ኮሙኒኬሽን ጽህፈት ቤት ምክትል ኃላፊ መምህር ገብረመድህን ገብረ እግዚአብሔር ገልጸዋል። እንደ መምህር ገብረመድህን ማብራሪያ መጋቢት 29/2011 ዓ.ም ምረት መድረሱና ሁሉም ወጣቶች ሲሆኑ አብዛኛዎቹ ሴቶች መሆናቸውን ገልጸዋል። ይህ ችግር ያጋጠመ ጀልባዋ ከመጠን በላይ በመጫኗ ወጣቶቹ ሰለባ እንዲሆኑ ወደ ህገወጥ ስደት ከሚያነሳሷቸው ነገሮች ስራ አጥነት በአቋራጭ ለመለወጥ መፈለጋቸው መሆኑን መምህር ገብረ መድህን አክለው ገልጸዋል። የዚህ ሰለባ ከሆኑ ወላጆች አንዱ አቶ መብራቱ መዝገበ ናቸው። አቶ መብራቱ ጊደይ የሚባል የ26 ዓመት ልጃቸው በህገወጥ ስደት ምክንያት ልጃቸው ማጣታቸውን ይናገራሉ። እንደ አቶ መብራቱ ማብራሪያ ጊደይ መጋቢት 19/2011 ዓመተ ምህረት ከአጥ ተነስተው ወደ መቀለ መሄዱን ለስራ ፍለጋ መሄዱን አቶ ሙራት ይናገራሉ። መርደው በቤተሰብ እንደተነገራቸውና ሁኔታው ገና ያላጣሩ መሆኑን አክለው ተናግረዋል። ሌላው የህገወጥ ስደት ሰለባ የ21 ዓመት እድሜ ወጣት ንጉሴ ገብረሃንስ ይባላል። እንደ የንጉሴ ወንድም ካላይ ገብረስላሴ አገላለጽ ወንድሙ ለስራ ፍለጋ ከጥቂት ቀናት በፊት ወደ አረብ አገር ብሎ መሄዱን እንደማያውቅ ይናገራል። አሁን ይህ መርዶ በቤተሰብ እየተነገረ ነው። ገና ሁለተኛ ቀናችን ነው። በአንድ ወረዳ በአንድ ጊዜ በህገወጥ ስደት 41 ወጣቶች ህይወታቸውን ማለፉ የኮሙኒኬሽን ጽህፈት ቤት ምክትል ኃላፊ መምህር ገብረ መድህን ማዘናቸውን በመግለጽ ለቤተሰቦች መጽናናት ተመኝተዋል። አለም ፍስሐ ከመቀለ።
የደቡብ ወሎ ዞን በዞኑ ሊከሰቱ የሚችሉ የጸጥታ ስጋቶችን ለመከላከል አስፈላጊውን ቅድመ ዝግጅት እያደረገ መሆኑን በዚህ ሰሞን የአስተዳደርና ጸጥታ ጉዳዮች መምሪያውን ተጠቅሞ አስታውቋል። መስፍን አራጌ ስለ ጉዳዩ በዝርዝር ይነግረናል።
የዞኑ አስተዳደርና ጸጥታ ጉዳዮች መምሪያ ኃላፊ አቶ ቆያቸው አያሌው በቅርቡ በኦሮሞ ብሔረሰብ አስተዳደርና በሰሜን ሸዋ ዞኖች የሰው ህይወት የቀጠፈውን ግጭት ያወግዛሉ።
በአጎራባች ዞኖች የነበረው ችግር ደም አፋሳሽ እውነት ለመነጋገር በሰው ልጅ አይምሮ የማይታሰብ ትክክል ያልሆኑ ተግባሮች ናቸው የነበረው።
ይህ ግጭት አድማሱን አስፍቶ ወደ ደቡብ ወሎ ዞን እንዳይሸጋገር የተጠናከረ ቅድመ መከላከል ስራ እየተሰራ መሆኑን ነው የሚያስረዱት።
መጀመሪያ ህብረተሰቡ የአካባቢውን ሰላም በማስጠበቅ ተባብሮ ምን መስራት እንዳለበት፣ በተለይ ወጣት ትልቅ ኃይል ነው ይሄ ኃይል የአካባቢውን ሰላም ራሱ መጠበቅ አለበት። ለሰላም እንቅፋት ይሆኑ ችግሮችን በራሱ ይያረመ መሄድ መቻል አለበትና ለዚህ ሰፊ የሆነ ግንዛቤ እንዲኖር የውይይት መድረኮች ያዘጋጀንበት ሁኔታ ነው ያለው።
ለሐላፊው በዞኑ የጸጥታ ስጋትና የግጭት ምንጭ ሊሆኑ ይችላሉ ተብለው 6 ወረዳዎች ተለይተዋል። በእነዚህ አካባቢዎች ምን እየተሰራ ነው? ምን ሰራ ታስቧል?
አሁን ካልተጨባጭ ሁኔታ ከጉራባሽ አካባቢ ጋር የሚደረጉ ውይይቶች አሉ። በሌላ መልኩ በአካባቢው ጸጉረ ልውጥ የሆኑ ሌላ አጀንዳ ይዘው የሚንቀሳቀሱ አካላትም በቅርበት እየተከታተሉ ዘካቢ ያለ ጸጥታይል ስራው እንዲሰራ በግልጽ ተነጋግረናል። የታጠቁ ኃይል ምንቀሳቀሱባቸው አካባቢዎች አሉ። እነዚያ ኃይል ወደኛ ቀጠና ገብተው አደጋ እንዳይደርሱ በዛ አካባቢ ላይ ጠንካራ የሆነ ኃይል የማስተማራት ስራ እየተሰራ ያለበት ሁኔታ ነው።
ኦሮሞ ብሔረሰብ አስተዳደር ዞን ደዋሃራ ሰሜን ሸዋ ዞን ላይ አጣንጅና ማጀቴ አካባቢ ላይ ተከስተው ችግር ሰራዊት ፈጥኖ መድረስ ቢችል ኖሮ፣ ከዛም ባሻገር በቂ ሰራዊት ቢኖር ኖሮ ይህንን ችግር የሰፋ አይሆንም ነበር የሚል አስተያየት የሚሰጡ አሉና ምናልባት እንዲህ አይነት ችግር ቢቀሰቀስ ምን ያህል አስተማማኝ አቅም አላቸው?
አዎ፣ እኛ መጀመሪያ አስተማማኝ አቅም የምንለው የአካባቢውን ህዝብ ነው። አሁን ካለው ተጨባጭ ሁኔታ በሰራ ነው ስራ ይሄ ኃይል በቀላሉ ሊበተን የማይችል የአካባቢው ሰላም ሊያስጠብቅ የሚችል ኃይል እንደሆነ ነው ያለን ግንዛቤ። ከዚህ ጎን ለጎን ግን እንደ ደቡብ ወሎ በቂ የጸጥታ ኃይል ነው ያለው። ወረዳ ላይ የራሱ ኮማንድ ፖስት ይኖረዋል። የጸጥታ ስራዎችን የሚሰራ ወጣቶችን የሚያስተባብር ችግር ካለ ደግሞ አስቸኳይ ስምሪት መስጠት የሚችል የጸጥታ ኃይልም እንዲሰማራ ነው እያደረግን ያለው።
እብቅ ዓላማ ያላቸው አካላት በተለይ ሃይማኖትን፣ ብሔርንና የፖለቲካ ልዩነትን መሰረት በማድረግ በህዝቡ መሀል አለመተማመን እንዲሰፍን፣ ግጭት እንዲከሰት እያደረጉ መሆናቸውን ይናገራሉ ኃላፊው።
ሙስሊምና ክርስቲያን ተቻችሎ በብዙ መልኩ የሚኖርበት ዞን ነው። የጥፋት ኃይሎች ይህን ተቻችሎ የሚኖር ህብረተሰብን ለመነጠል ሰፊ እንቅስቃሴ ያደርጋል። በእነዚህ አጀንዳዎች ላይ ተመስርተው የሚንቀሳቀሱ አካላትን የህግ የበላይነት ለማስከበር የጀመርናቸው ስራዎች አሉ። አንዳንድ ቦታ ላይ እንደውም በህግ ጭምር ምርመራ እየተደረገባቸው ያሉ አካላት አሉ።
በሰሜን ሸዋ ዞን አጣዬና ማጀቴ አካባቢዎች በደረሰው ግጭት የሰው ህይወት መጥፋቱን፣ አካል መጉደሉንና ንብረት መውደሙን አስመልክተን የዜና ሽፋን መስጠታችን ይታወቃል። በወቅቱ የአካባቢው ነዋሪዎች በስፋት ሲያነሷቸው ከነበሩት ቅሬታዎች ውስጥ አንዱ ህገወጥ የጦር መሳሪያ ዝውውር ሲካሄድ የሚመለከተው አካል በዝምታ ማለፉ ጉዳቱን የከፋ አድርጎታል የሚል ነበር። ፖሊስ በተለይ ህገወጥ መሳሪያን በመቆጣጠር ረገድ ምን ያህል እየተንቀሳቀሰ ይሆን? በደቡብ ወሎ ዞን የኮምቦልቻ ከተማ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር ያላለት ዘቀየ፣
ያው ችግሩ ቀድሞ የተከሰተው ከሚሴ አካባቢ ስለነበረ፣ ከሚሴ ደግሞ ለኛ ለኮምቦልቻ ቅርብ ስለነበረ ይህ ችግር ወደ ከተማችን እንዳይመጣ ከባቴ አካባቢም ያንድ ምልክቶች ስለነበሩ በአካባቢው ያለው የአድማስተና ፖሊስ ነበረ፣ ሽምቅ ፖሊስ እንዲሁም የአካባቢው ሚሊሻ በመቀናጀት አጠቃላይ የፍተሻ የአካባቢው ማህበረሰብ የአካባቢውን ወጣቶች በማደራጀት ከህብረተሰቡ ጎን ቆሞ ይህ ችግር ወደ ከተማ ውስጥ እንዳይገባ ከፍተኛ ጥንቃቄ በማድረግ እና ይህንኑ ስራ ሌት ተቀን እየሰራን ነው ያለው።
በተለይ ጸረ ሰላም ኃይሉ የሃይማኖት ተቋማትን ኢላማ አድርጎ የመንቀሳቀስ ምልክቶች ስለተስተዋሉበት በእነዚህ ተቋማት ላይ ጥብቅ ጥበቃ እየተደረገ መሆኑን አስታውቋል።
በጸጥታ መዋቅሩ የሃይማኖት አባቶች በስፋት ይህንን ስራ እየሰሩ ነው ያሉት፣ የሀገር ሽማግሌዎች፣ ወጣቶች ይህንኑ አሁን ተቀናይተን የምንሰራውን ስራ አጠናክሮ እንዲቀጥል ነው ለህብረተሰቡ መመር። አሁን ያለው ያው ወደ አስተማማኝ የመምጣት ሁኔታዎች አሉ።
ኮምቦልቻ አስተዳደር ጸጥታ አካላት በቅርቡ 880 የክላሽንኮቭ ጥይት በህገ ወጥ መልኩ ከባቲ ወደ ከሚሴ ሲጓጓዝ በቁጥጥር ስር መዋላቸው ይታወቃል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። የፓሪስ እሳት አደጋ አጥፊ ብርጌድ የኖተርዳም ካቴድራል መዋቅር ከውድመት ማዳኑን አስታውቋል። ከዓለም አስደማሚ የስነ ህንጻ ናሙናዎች መካከል አንዱ የሆነውን ካቴድራል ከጥፋት ለማዳን ለዘጠኝ ሰዓታት ያህል የታገለው ብርጌዱ በካቴድራል ውስጥ ያሉ ዋና ዋና የኪነ ጥበብ ስራዎችን ለመታደግ መቻሉን አስታውቋል። የቪኦኤ ዘጋቢዎቻችን ከቦታው ያጠናቀሩትን ዘገባ ቆንጅታዬ አጠር አድርጋ ታስደምጠናለች።
የእሳት አደጋ ሰራተኞች ካቴድራሉ ውስጥ ረመጥ ሊኖር ይችላል ያሏቸውን ቦታዎች ዛሬ ሲነጋጋም ጭምር እየተዘዋወሩ ውሃ ሲረጩ ቆይተዋል። ቀደም ብሎ በከባዱ ሲንቦገቦግ ይታይ የነበረው ነበልባል የካቴድራሉን ሰማይ ጠቀስ ቅስት ደርምሶታል። ትናንት ማታ ነበልባሉ ከጠፋ ከሰዓታት በኋላም ብዛት ያለው ህዝብ ካቴድራሉ ደጃፍ ተኮልኩሎ በሐዘን ሲያስተውል፣ ሲዘምር፣ ሲጸልይ አምሽቷል። የፓሪስ ነዋሪዋ ካሮሊን ጁሊየን አንዷ ናቸው።
I think we have to become a soul nation and not just a nation.
እኛ ዛሬ እንዲሁ እንደ ሀገር ብቻ ሳይሆን ለነፍስ እንዳደረ ህዝብ ሆነን መቆም ያለብን ይመስለኛል። ዛሬ ኢማኑኤል ማክሮን ንግግር ማድረግ ያልቻሉት እኛ እንደ ህዝብ መናገር ስላለብን ይመስለኛል። ፕሬዝዳንቱ ማክሮን ታዲያ ወደ እኩለ ሌሊቱ ላይ ንግግር አደረጉ። ከባድ ጉዳት የደረሰበትን ይህንን የፓሪስ ታሪካዊ ስፍራ ለመጠገን ዓለም አቀፉ ማህበረሰብ እርዳታ እንዲሰጥም ተማጽኖ አቀረቡ።
Alors je vous le dis très solennellement ce soir. I am solemnly telling you tonight this cathedral will be rebuilt by all
ዛሬ በጽሞና ለነግራችሁ ምፈልገው ይህን ካቴድራል ሁላችንም አንድ ላይ ሆነን መልሰን እንገነባዋለን። ይህ የፈረንሳይ መጻይ እጣ አካልና ለመጪዎቹ አመታት ፕሮጀክታችን ይሆናል። እኔ ለዚህ ቁርጠኛ ነኝ። ከነገ ጀምረን ለኖትረዳም ትገና አገር አቀፍና ከሀገር ውጪም የሚዘልቅ የመዋጮ ስብሰባ ዘመቻ ይጀምራል። ታላላቅ የሆኑ አዋቂዎች እንዲያግዙን ተማጽኖ እናቀርባለን። ብዙዎች አስተዋጽኦ ያደርጋሉ። ካቴድራሉን መልሰን እንገነባዋለን። ኖትርዳም እንደገና ይገነባል። ምክንያቱም የፈረንሳይ ህዝብ የሚጠብቀው ለታሪካችንም የሚገባው በመሆኑ።
የፓሪስን ነዋሪዎች የደረሰውን ባለማመን በከፍተኛ ድንጋጤ ክው ያደረጋቸውን ያንቃጠሎ ለማጥፋት ከተሰማሩት በመቶዎች የተቆጠሩ የሳት አደጋ ሰራተኞች መካከል ቢያንስ አንዱ ከባድ ጉዳት ደርሶበታል። የቀድሞውን የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማን ጨምሮ በርካታ የዓለም መሪዎች ፈረንሳይ በዚህ ቃጠሎ ከደረሰባት ጉዳት እንድታገግም አብረዋት እንደሚቆሙ ገልጸዋል። ፓሪስ ጉብኝት ላይ የነበሩት ኢኳዶራዊት ሲንዲ ኦርቴጋ ሀዘናቸውን እንዲህ ሲሉ ገልጸዋል።
Es una situación bastante terrible.
It's a really terrible situation. It's more than 356 years
ago. በጣም አሳዛኝ ነገር ነው የደረሰው። ከ356 ዓመታት በላይ እድሜ ያለው ታሪክ ነው በእሳት የጋየው። ከሊዮናርዶ ዳቪንቺ ልደት ጋር መገጣጠሙ ደግሞ ይበልጡን ያሳዝናል። አንድ ዓለም አቀፍ ቅርስና የስነ ህንጻ ታሪክ ነው ዛሬ ያከተመው። መላውን ዓለም የሚያሳዝን ጉዳት ነው የደረሰው። ኖትርዳም ካቴድራል መጠነ ሰፊ ድሳት ላይ የነበረ ሲሆን የሳት አደጋ መስሪያ ቤቶችም ቃጠሎው ከጥገና ስራው ጋር የተያያዘ ሊሆን እንደሚችል ጠቁመዋል። የሀገሪቱ አቃቢያነ ህግ ለጊዜው ቃጠሎው ስራዬ ተብሎ በተንኮል የተለኮሰ ሳይሆን አጋጣሚ የሳት አደጋ ተደርጎ የተያዘ መሆኑን ነው ያመለከቱት።
ከጠዩ ዘገባ ወደ ደቡብ የኢትዮጵያ ክፍል ይወስደናል። የፌደራል መንግስቱ ለጌዲዮ ቀውስ ግልጽና ዘላቂ መፍትሄ እንዲሰጥ የጌዲዮ ምሁራን ማሳሰባቸውን በቀጠዩ ዘገባው ዮናታን ዘብዲዮስ ይነግረናል። ወደ ዘገባው እንሻገር።
ይህን ህብረተሰብ ተመጽዋች ማድረጋችን አጭርም ብቻ ሳይሆን ዘላቂ ክራይሲስ የሚያመጣ ጉዳይ ስለሆነ አሁንም ፍጥነታችን ላይ ያንዣበበውን የዝናቡን ወቅት መሰረት ያደረገ የተጠና ስራ ሊሰራ ይገባል። ይሄ ዳታ በዚህ ልክ አይቀጥልም። ያገርም አቅም በዚህ ልክ አይቀጥልም። ስለዚህ እነሱን መልሶ ማቋቋም ላይ የመጀመሪያው ትልቁ እርምጃ ሊወሰድ ይገባል። መንግስትን ከዚህ በላይ አንገት የሚያስደፋ ወረርሽኞች ለመነሳት እጅግ በቂ ምክንያቶች አሉ።
የፌደራል፣ የኦሮሚያ፣ የደቡብ ኢትዮጵያ እንዲሁም የገዲዮ ዞን መንግስት ዜጎችን የመንቀሳቀስ ሀብት የማፍራት እንዲሁም በፈለጉበት አካባቢ የሚኖር ምርት በመንፈቅ ሲግሎችን የገደሉ ያፈናቀሉና ሀብት ንብረታቸውን ያወደሙ ግለሰቦችን በህግ ጥላ ስር እንዲያውሉ አበክረው ጠይቋል። የማህበሩ ሰብሳቢ መህመር ክብሩ ማሞ
ዜጎቻችን ላይ የሚደርሰው ስቃይ ለመቀነስ በተለይም የፌደራል መንግስት በቂ ሀብት ለተፈናቃዮች ሊመድብ ይገባል። በሌሎች ቦታላ ያሉ ተፈናቃዮችን ስናይ ሀብት ተመድቦላቸው መልሰው እንዲቋቋሙ እየተደረገ ነው። በእኛ ኬዝ ግን የተመደበ ሀብት የለም። ይሄን ህዝብ ለማቋቋም አልተመደበልንም። አሁን ህዝባችን በጊዜያዊነት ተጠልሎ የሚገኝበት ቦታና ሁኔታ በፍጹም የማይመች እጅግ አሳዛኝ፣ ቅስምን የሚሰብር የምግብ፣ የውሃ፣ የመኝታ፣ የመጸዳጃ ቤት አቅርቦት በቅጡ በሌለበት የሰቆቃ ህይወት እየገፋ ይገኛል።
በዚህ ወቅትም ምሁራን ዜጎችን ከእንደዚህ አይነት ችግር ውስጥ ለማውጣት በሚደረገው ጥረት ውስጥ የበኩላቸው ሚና ሊወጡ ይገባል ብሏል።
ሁሉም ወደ ራሱ በመሳብ ነገሮችን እየወጠረ ባለበት በአሁኑ ወቅት ምሁሩ የማርገብና የአንድነትን ስራዎች በመስራት ለውጡ መንገዱን ሳይስት እንዲጓዝ ከዝምታ በመውጣት ሳይማር ያስተማሩን ህብረተሰብ የማገዝ ግዴታ አለብ።
የገዲዮ ህዝብ መፈናቀልና ረሃብን በተመለከተ በመንግስት የተሰጠው መግለጫ በህዝቡ ላይ ከፍተኛ የሞራል ጉዳት ያደረሰ በመሆኑ ማስተባበያ ሊሰጥበት ይገባል ብሏል። የገዲዮ ተፈናቃዮች አሁንም ችግር ላይ እንደሚገኙ የገለጹት የገዲዮ ዞን አስተዳዳሪ አቶ ገዙ አሰፋ እስካሁን ድጋፉ የተደረገ ቢሆንም ከተፈናቃዮች መጠን ጋር ሲነጻጸር በቂ ባለመሆኑ በቀጣይ ተጠናክሮ እንዲቀጥል ነው የጠየቁት።
ተከታታይ 6 ወራት ችግሩን ባለመፈታቱ ለከፍተኛ ረሃብ በመጋለጣቸው እና እንዲሁም ደግሞ የተለያዩ ገፊ ምክንያቶች በውስጥ በመኖራቸው ወገኖቻችን በየካቲት ወር መጀመሪያ ጀምሮ ወደ ገደብ ወረዳ ተመልሰው መምጣት ችለዋል። በዚህም ምክንያት በርካታ ወገኖቻችን ለረሃብና ለችግር እንዲሁም ደግሞ ለማረፊያ ችግር መጋለጣቸው እውን ነው። ስለሆነም ይህን ችግር በጊዜያዊነት ለመፍታት መላ ኢትዮጵያውያን ከዳር እስከ ዳር በመንቀሳቀስ መንግስታዊና መንግስታዊ ያልሆኑ ድርጅቶች እንዲሁም ደግሞ የፌደራል መንግስቱም በተቻለው መጠን ችግሩን ለመፍታት ጊዜያዊ የሰብአዊ ድጋፍ አቅርቦት ማቅረብ የተጀመረ ቢሆንም አሁን እየቀረበ ያለውም ሰብአዊ ድጋፍ ቢሆን በቂ ባለመሆኑ በቀጣይ ትኩረት በመስጠት ከገደብ ወረዳ ውጪ በተለያዩ ወረዳዎች ያሉ ወገኖቻችንንም ከረሃብ ለመታደግ ትኩረት ተሰጥቶ ሊሰራበት እንደሚገባው አስምሬ ላስቀምጥ እወዳለሁ።
ተጨማሪ 364,000 ዜጎች ተጨማሪ ድጋፍ እንደሚያስፈልጋቸውም ተናግሯል። የብሔራዊ አደጋ ስጋት ስራ አመራር የህዝብ ግንኙነት ዳይሬክተር አቶ ደብበ ዘውዴ ለቋሚ ተረጂዎችና በጸጥታ ችግር ምክንያት ከኋላ ተፈናቅለው የመጡ ዜጎች ድጋፍ የተደረገላቸው መሆኑን ተናግሯል። የዜጎችን ደህንነት በማስጠበቅ ችግሩን በዘላቂነት ለመፍታትም ከፍተኛ ጥረት እየተደረገ መሆኑን ነው በስልክ ለአሜሪካ ድምጽ ራዲዮ የገለጹት።
ቋሚ ተረጂዎች 208,275 ናቸው። ከነዚህ ሌላ በመጋቢት 1 እና በመጋቢት 3,301 ሰዎች ተፈናቅለዋል። እነዚህ ተደምረው ያሉት ናቸው አሁን ተፈናቃይ ሆነው እየተረዱ ያሉት።
ሁለተኛው ደግሞ ይሄ የበልግ ወቅት ሳል አስፈላጊውን ሆነ ተፈናቅለው ያሉትን ወደ ያቸው መልስ የተለያዩ ስራዎች እየተሰሩ ናቸው። አንደኛው የምግብና ምግብ ነክ ያሉ ድጋፎችን ማቅረብ ነው። ሁለተኛው የአካባቢውን ጸጥታና ደህንነት በመጠበቅ ህዝብ ለህዝብ ግንኙነቱን ስራ በማጠናከር ሰዎች ወደ ቀያቸው እንዲመለሱ ማድረግ። ከዚህም አንፃር በቅርብ ጊዜ ውስጥ በተለይ በሰላም ሚኒስቴር በተቋቋመው የተለያየ ቡድኖች ስራዎች እየተሰሩ ናቸው።
በዲላና ገደብ ከተማ ማዕከል በማቋቋም እርዳታውን በተቀናጀ ሁኔታ ለማድረስ እየተሰራ ይገኛል ነው ያሉትም። ቀውሱ ባስከተለው ልክ ትኩረት አልተሰጠም ለተባለው ክስም መንግስት ራሱ ከሚያደርገው ድጋፍ በተጨማሪ የተለያዩ ረጅ ድርጅቶችን በማቀናጀት እየሰራ ነው ብለው ከቤታቸው ወጥተው ከተፈናቃዮች ጋር ተቀላቅሏል የተባሉትንም የመለየት ስራ እየተከናወነ እንደሆነም አቶ ደብበ ጠቁመዋል። የዞኑ መረጃ የተፈናቀሉ ዜጎችን ከ500,000 በላይ ሲያደርስ የብሔራዊ አደጋ ስጋት ስራ አመራር ደግሞ 311,476 ዜጎች ተፈናቅለው እርዳታ እየተደረገላቸው መሆኑን ይገልጻል። የአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
እንግዲህ ሀብታሙ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
ለሙዚቃ ምርጫው አመሰግናለሁ። ቆንጆ ሙዚቃ መርጠሻል። አድማጮችም ይወደዱት ይመስለኛል። ለስንብት ነው ለጥበቃ ነው የሚሆነው ሙዚቃ። ለማንኛውም
ለሁለቱም ይሆናል። ሚካኤል በላይነህ ተመጭንዶ በጣም ልብ ነኪ ነው። ቆንጆ ሙዚቃ ነው።
እኛ ነገ እንመጣለን። ዛሬ ግን በዚህ እንተናበስ። በፌስቡክ አት ቪኦኤ አማሪክ በትዊተር እንዲሁ ሃሽታግ ጋቢና ቪኦኤ ላይ በመጠቀም አስተያየታችሁ እንግዲህ አድማጮች ያርሱ።
ደህና ደሩ።
Kun Radio Sagale Americati.